Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋው ነኝ። ጽዮን ግርማም ከጎኔ ትገኛለች። እንደምናመሻችሁ። በዛሬው መጋቢት 5/2009 ዓ.ም የጋቢና ቪኦኤ ዝግጅታችን ቆሼ ተብሎ በሚታወቀው የአዲስ አበባ ደረቅ ቆሻሻ ማስወገጃ መደርመስ ጋር በተያያዘ ይሆናል። የሟቾች ቁጥር 82 መድረሱን ሮይተርስ ዘግቧል። ቤተሰቦቻቸውን በሞት የተነጠቁትን አነጋግረናል።
በወጪ እስካባተር ነው፣ ወጪ አውጥቼ ነው እስካባተር ያስለቀምኩኝ አስክሬን።
ልጆቻቸውን ከነ ልጅ ልጆቻቸው ያጡ እናት ናቸው፣ አነጋግረናቸዋል። እህቱን ከነ ቤተሰቧ ያጣ ወጣትንም እንዲሁ ጠይቀናል።
27 ዓመት ስንኖር እንደዚህ አይነት ችግር ደርሶ አያውቅም። አንዳንድ ጊዜ ምናልባት ውሃ ሰብሮ ሊገባ ይችላል፣ ወንዙ ሲሄድ ክረምት ሲበዛ ውሃው ሊሞላ ይችላል። ከዛ በተረፈ ግን እንደዚህ አይነት የከፋ አደጋ የደረሰው ግን አሁን በልማት ሰበብ ቆሻሻው እየተጣለ ያለው አሁን ወደ ጥግ ወደዚህ ወደ ነዋሪዎች ቅርብ ነው።
ተፈናቃዮቹ መጠለያ ጣቢያ ስለሚገኙበት ሁኔታ የሚነግረንም ወጣት ይዘናል።
የተለያዩ ሰዎች በተለይ ህጋዊ ያልሆኑት ሰዎች የዩኒሴፍና የመንግስቱም እርዳታ ሆኖ መጠለያ ሰጥቷቸው በመጠለያ ውስጥ አርፈዋል። ምግብና የተለያዩ ነገሮች እየቀረበላቸው ነው ያሉት። 20 ሰው ይመስለኛል ዛሬ መገኘት የቻለው። ሬሳ የጠፋባቸው ሰዎች ሬሳቸውን መለየት አስቸጋሪ እየሆነ ነው የመጡ አሁን።
ከአዲስ አበባና ከዚህ ከዋሽንግተን የተጠናቀሩ ሪፖርቶች ይኖሩናል። ከነገ መጋቢት 6 ቀን 2009 ዓ.ም ጀምሮም ለሶስት ቀናት የሚቆይ ሀዘን ታውጇል። ሰዓት ከበቃን ሌሎች ዘገባዎችም ይኖሩናል። ሙዚቃም እንጋብዛችኋለን። በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ በሚተላለፉ ስርጭታችን ላይ አስተያየቶቻችሁን ስጡን፣ ለአየር እናበቃዋለን። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። በድጋሚ እንደምናመሻችሁ፣ ለዜናዎቹ ተመልሰን መጥተናል። አዲስ አበባ ውስጥ በተለምዶ ቆሼ ሰፈር እየተባለ በሚጠራው የቆሻሻ ማስወገጃ ስፍራ ሕይወታቸው ያለፈ ዜጎች ቁጥር 82 መድረሱን ሮይተርስ ማምሻውን ዘግቧል። በመንግስት ቁጥጥር ስር የሚገኙት በሀገሪቱ መገናኛ ብዙሃን ትላንት ሰኞ የሟቾች ቁጥር 65 ሆኖ ከእነዚህ ውስጥ 20 ወንዶች 45 ሴቶች መሆናቸውን ዘግበው ነበር። እንግዲህ ማምሻውን ደግሞ 72 ሰዎች መሞታቸው ተዘግቧል። አደጋው በአቅራቢያው ያሉትንም ቤቶች ደምስሷል። ሆስፒታል ሰራተኞች እንደገለጹት ቢያንስ 50 ሰዎች ሕክምና ተደርጎላቸዋል። ከ50 ዓመት በላይ እድሜ ባለው በዚህ የቆሻሻ ክምር መኖሪያ የሌላቸው ሰዎች ፈልፍለው በመግባት እንደ መኖሪያ ቤትም ይጠቀሙበት እንደነበር ይነገራል። ከዚህም በላይ በየቀኑ በመቶዎች የሚቀጠሩ ሰዎች ከቆሻሻው የሚገኝ እንደ ምግብና ሌሎች ነገሮች ፍለጋ በስፍራው እንደሚውሉ የሚታወቅ ሲሆን በአካባቢው ባሉ ደሳሳ ጎጆዎች የሚኖሩ እንዳሉ ይታወቃል። አያሌ ሰዎች የደረሱበት እንዳልታወቀ ነዋሪዎች ገልጸው እነዚህን የመፈለጉም ጥረት እንደቀጠለ መሆኑን መንግስት ተናግሯል። የአደጋው መንስኤ ግን እስካሁን አልተገለጸም። የአካባቢው ሰፋሪዎች ግን አደጋው የደረሰው በመገንባት ላይ ባለ የባዮጋዝ ፋብሪካ መሆኑን ይናገራሉ። ከፈረንሳዩ ዜና አውታር ቃለ ምልልስ ያደረጉት የኮሚኒኬሽን ሚኒስትሩ ዶክተር ነገሪ ሌንጮ ደግሞ ሰፋሪዎቹ ክምሩን እየቆፈሩ ለመኖሪያነት በመጠቀማቸው ነው አደጋው የደረሰው ብለዋል።
በሌላ ወገን የብሪታንያዋ ጠቅላይ ሚኒስትር ቴሬሳ ሜይ አገራቸው ከአውሮፓ ህብረት መውጣት እንደምትችል የምክር ቤታቸውን ይሁንታ ካገኙ ወዲህ ዛሬ ማክሰኞ ለፓርላማው አባላት ንግግር እንደሚያደርጉ ተገለጠ። ሜይ አሁን የቀራቸው አንድ ነገር ብቻ ነው፣ የንግስት ኤልሳቤት ስምምነት። ያም ዛሬ ማምሻውን እውን ሊሆን ይችላል። ከዚያ በኋላ ለአውሮፓ በህብረት ማሳወቅና አንድ አባል ሀገር ከህብረቱ ሊወጣ የሚችልበትን ምክንያት የሚገልጸውን አንቀጽ 50 መሰረት ውሳኔውን ይፋ ማድረግ ብቻ ነው። በመጨረሻም ፕሬዚዳንት ዶናልድ ትራምፕ ከእርሳቸው የቀደሙት ፕሬዚዳንት ባራክ ኦባማ በምርጫው ወቅት ኒውዮርክ በሚገኘው ህንጻ ላይ የስልክ መስመሮችን ጠልፈው ይሰልሉኝ ነበር ሲሉ ላሰሙት ክስ ዋይት ሀውስ ቤተ መንግስት ማስረጃ እንዲያቀርብ አሁንም ግፊቱ እንደበረታ ነው። የዩናይትድ ስቴትስ የፍትህ ሚኒስትር ማስረጃዎችን ለማሰባሰብ ተጨማሪ ጊዜ እንዲሰጠው ለተወካዮች ምክር ቤቱ የመረጃ ወይም የስለላ ጉዳዮች ኮሚቴ ጥያቄ አስገብቷል። ሚኒስትሩ ትራምፕ ላሰሙት ክስ ማስረጃ እንዲያቀርብ ተሰጥቶት የነበረው የጊዜ ገደብ ትላንት ሲያልቅ ነው ይህንን የማራዘሚያ ጥያቄ ያስገባው። ጄስማን ያጠናቀረው ባልደረባችን ያጠናቀረውን ዘገባ ከምሽቱ ዜናችን ላይ እናዳምጣለን። እንግዲህ ወደ ዋናው ዝግጅቶቻችን ልመልሳችሁ።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ Let's cross boundaries together.
በተለምዶ ቆሼ ተብሎ በሚታወቀው የአዲስ አበባ ከተማ ደረቅ ቆሻሻ ማስወገጃ ስፍራ በተፈጠረው የቆሻሻ ክምር መደርመስ 82 ሰዎች ህይወታቸውን ማጣታቸውን ሮይተርስ ዘግቧል። አስክሬን ፍለጋውና የተረፉ ሰዎች ካሉም ለማትረፍ ቁፋሮ ዛሬም ድረስ መቀጠሉን እማኞች ይናገራሉ። ከአንድ ቤት 5 ሰው ያጡ ቤተሰቦችም አስክሬን አግኝተው መቀበራቸውን ተናግረዋል። ጽዮን ግርማ ዝርዝር አላት።
ወይዘሮ ወርቅነሽ ቅዳሜ መጋቢት 2009 ዓመተ ምህረት ምሽት በኮልፌ ቀራኒዮ ክፍለ ከተማ ቆሼ የተባለ በሚጠራው ቦታ የተደረመሰው የቆሻሻ ክምር አደጋ ከመድረሱ ጥቂት ቀደም ብሎ ልጃቸውና የልጅ ልጃቸውን እቤት ውስጥ በሰላም ጥለው ለቅሶ ለመድረስ ወደ ደጅ ወጣ እንዳሉ ይናገራሉ። ሲመለሱ ግን ነፍሰ ጡር ልጃቸውን ጨምሮ ልጆቻቸውን ከነ ልጅ ልጆቻቸው እንዳጡ ለአሜሪካ ድምጽ ገልጸዋል።
ልጆቻችን አፈር ደፈነብን። የሆነ ነገር አላወቅንም። በቆሼ መስመር ነው። ወደ 30 አመት የሚያክል ጊዜ የተቀመጥንበት ሰፈር ነው። እንደ ፍንዳታ አድርጎ በቃ አፈር ደፈነብን። ልጆቻችን ቁመጣ ብዬ ነበር። የሆነ ለቅሶ ነበር ፍንዳታው ቅዳሜ በአንድ ሰዓት። ምንም የምናውቀው ነገር የለም። እሳተ ገሞራ ይሁን የተደረገ ነገር ይሁን አላወቅም። በቃ ልጆቻችን አዳፈነብን። በቃ ደፈነብን። እስካሁን ያልተገኘ አስክሬን አለ። እኔ ግን አስክሬን አግኝቼ ቀብሬያለሁ። እኔ እንደውም እስካባተር እንኳን አላዘዘልኝም መንግስት። ይገርምሻል፣ በራሴ ወጪ አውጥቼ ነው እስካባተር ያስለቀምኩኝ አስክሬን። እኔ አሁን አንድ ነፍሰ ጡር ከነ ልጇ 3 ልጆች 6 ልጅ ቤት ነበሩ። ያው ይመጣብኛል አይባልም። ወጣ ብለናል። ስንገባ ቤታችን እንደዚህ ሆኖ አገኘነው። ልጆቼ ግማሻቸው ተማሪ ናቸው፣ ግማሻቸው ቁርአን እየቀሩ ነበር፣ ግማሻቸውም ቁጭ ብለው ነበር፣ ቴሌቪዥን እያዩ ነበር። በቃ እኛ ይሄ ይመጣል አላልንም። ቶሎ ተመልሻለሁ ቤታችሁ ብዬ ወጣሁ። እስከመጣ ድረስ እንደዚህ አይነት ነገር ተከሰተ። በቃ ያው እርዳታም አልተገኘም። ሌሊቱ አድሮ እስከ ጠዋቱ 4 ሰዓት ድረስ አስክሬን አልወጣም። ከአራት ሰዓት በኋላ አስለቅሜ እሁድ በ7 ሰዓት አካባቢ አስክሬን ማግኘት ጀመር። አስክሬኖቹን አገኘው። ይኸው ትላንትና ቀበር። ባለቤቴ ሙቷል። ከዚህ በፊት ጎርፍ በላኝ። ምንም አድራጊ ነገር የለውም አገሩ።
ወጣት ነስሩ ሁሴን የ25 ዓመት ወጣት ነው። የወይዘሮ ወርቅነሽ የቅርብ ዘመድ ነው። ያሳደጉትም እሳቸው ናቸው። የሚኖሩበት ቤት በማህበር የተሰራና ህጋዊ ካርታ ያለው እንደሆነ ይናገራል። እነርሱ ቤት አቅራቢያም ከ100 በላይ በደርግ ጊዜ የተሰሩ ህጋዊ የማህበር ቤቶች ናቸው። እርሱ፣ አንድ ወንድሙ፣ እህቱና አሳዳጊ እናቱ በሰዓቱ በቤት ውስጥ አልነበሩም። ወይዘሮ እልፍነሽ በማህፀን ውስጥ ያለውን ልጅ ጭምር ቆጥረው 6 ሰው እንደሞተባቸው ሲናገሩ፣ ነስሩ ደግሞ በነፍስ ያላቸው ሰዎች 5 ከቤታቸው እንደተቀበሩ ይገልጻል።
ነቢያት ስሚታ ትባለች። የወንድሜ ሚስት ናት። ከነ ልጇ የአመት ከ10 ወር ልጅና እንደገና ነፍሰ ጡር ነች። ሌላ ደግሞ እህት አለችኝ፣ ሁስኒያ ሁሴን የምትባል የ15 አመት እድሜ ፍ የ7 ያክል ተማሪ። ሌላ ደግሞ የ10 አመት ተማሪ የእህቴ ልጅ ናት። ሌላ ደግሞ እንደገና የ7 አመት የእሷ ታናሽ የ7 አመት ልጅ ነበረች። በድምሩ 5 ማለት ነው።
ከጥቂት ወራት በፊት አካባቢው ለልማት ይፈለጋል ተብሎ መቆፈር ተጀምሮ እንደነበር የሚናገረው ነርሱ ቆሻሻ መጣሉም ተቋርጦ እንደነበር ገልጾ፣ ነገር ግን በድጋሚ እንደገና ቆሻሻ መጣል መጀመሩን ይናገራል። እንደ አዲስ ክምሩ እየበዛ መምጣቱን የሚገልጸው ይኸው የአካባቢው ነዋሪ የቆየ ይዞታ ያላቸው ቆሻሻውን ተገና አድርገው በላስቲክ ቤቶች ሰርተው የሚኖሩና ከሌላ አካባቢ የመጡ ሰዎች አሉ ይላል። ተከራይተው የሚኖሩ ሰዎችም ነበሩበት በአካባቢው ይላል።
የማህበር ቤት እኮ ነው። 100 ቤቶች ናቸው፣ በማህበር የተሰጡ ቤቶች ማለት ነው።
ካርታ ሁሉ ያላቸው ቤቶች ናቸው። እጃቸው የገባ ነው ሁሉም ካርታዎች። የብሎኬት ቤቶችም አሉ፣ የጭቃ ቤቶችም አሉ። አሁን የኛ የተወሰነ ፓርቱ ብሎኬት ቤት ነው፣ የተወሰነ ፓርቱ ደግሞ ጭቃ ቤት ነው። ቦታውም ሜዳ ነገር ነው፣ ግን ከጀርባው ያለው ቆሼ ከሱ ከመኖሪያ ቤታችን በጣም ትንሽ ርቀት አለው። ቢያንስ 300 ሜትር 400 ሜትር ርቀት አለው። እዛ ጋ ያለው ነገር በጣም ተከምሯል። በፊት በእርግጥ ቆሼው በጣም ሰፊ ነበር። የሆነ ሳል ላይ ግን ከጎኑ የሆነ ፎቅ የተሰራ ነው ለቆሻሻ ማብላያ ተብሎ። በአንድ በኩል ደግሞ እነዛ ነገሮች ቦታውን ሲያጠቡት አንድ ቦታ ብቻ መከመር ተጀመረ ማለት ነው።
በዚህ ቦታ አደጋው ሲደርስ ማንነታቸው የታወቁም ያልታወቁም ሰዎች ከቆሻሻው ጋር እየተደባለቁ እንደነበረ ይናገራሉ። የእነርሱ ቤተሰብ በተመለከተ ቅዳሜ ምሽት የተደረመሰ እሁድ ጠዋት በግላቸው ቆፍሮ የሚያወጣ መሳሪያ ተከራይተው አስቆፍረው እንዳወጡትም ይገልጻል። ሌላው አምስት ቤተሰቡን ያጣው መሐመድ ሐዘኑን የማያውቀውን ስሜት እንደፈጠረበት ይናገራል። ነገሩ ካበቃለት ቤተሰቦቻቸው ከተቀበሩ በኋላ መናገሩም ምንም ጥቅም የለውም ብሎኛል።
አካባቢ ላይ ብዙ ቤት የሚያከራዩ ሰዎች አሉ እና የተከራዮቹን ብዛት ደግሞ ማወቅ ይከብዳል። አሁን እነሱን ማን ያነሳቸዋል የሚለው ራሱ በጣም ምንትን ነው። ቤተሰብ ያለው እንኳን ቤተሰቡ የተረፈው እንኳን ቤተሰቡን እያወቀ ያነሳል። ያ ግን ያለው ነው ተከራዮቹን ቤተሰብ ከሌላቸው ማን እንደሚያነሳቸው ራሱ እንጃ።
መሐመድ እንደሚለው ለመገናኛ ብዙሃን መናገር ምንም ጥቅም የለውም ነው
ነገር እኔ ብንናገርም ባንናገርም አየር ላይ ብታውዩም ባታውዩም የሚቀየር ነገር የለም ነው የሚልሽ። የሚቀየር ነገር ካለ መቀየር ይችላል። መጀመሪያ መቀየር ይችል ነበር ይሄ ነገር። ይሄ ነገር የመጀመሪያው አይደለም፣ የሁለተኛው አይደለም፣ የሶስተኛው አይደለም። በስድስት ዓመት ጊዜ ውስጥ ለአራተኛ ለአምስተኛ ጊዜ ተደጋግሞ የደረሰ አደጋ ነው ይሄ። ከስድስት ዓመት በፊትም እንደዚሁ ተንዷል አፈሩ። እዛ ጉልበታችን ነው በውሃ በጥብጠን በጉልበት አሸክመን በራሳችን ገንዘብ ደክመን የኖር ነው። ከዛስ እንደገና ደግሞ እሱን ለመከላከል የተከልነውን ባህር ዛፍ የተከልነውን የተለያዩ መከላከያዎች መንግስት ለልማት ቦታ ይፈለጋል ብሎ እሺ ብለን ለልማት አስረከብን ቦታውን። ስለዚህ አሁን አፈሩን ሲናድ የሚከላከለው ነገር አልነበረም። ስለዚህ ጠቅላላ ሰፈሩ ላይ አደጋ አደረሰ።
መሐመድ እንደሚለው አደጋው የደረሰው አካባቢው ላይ ሰዎች በመብዛታቸው ወይም ደግሞ የቆሻሻ ክምር በመብዛቱ ምክንያት አይደለም ባይ ነው። መጀመሪያውኑ ለልማት ተብሎ መንገዱ ሲቆፈር የአካባቢው ነዋሪ ስጋቱን ሲናገር ነበር ይላል። ቆሻሻው ሳይነሳ በጎን በኩል ከተቆፈረ መደርመሱ እንደማይቀር ሲናገሩ ሰሚ እንዳላገኙ ይገልጻል።
በራሳቸው አላግባብ በማናለብኝነት መንግስትም አይደለም ይህንን ነገር እዛ ቦታ ላይ ይሰሩ የነበሩት ሲያርሱ የነበሩት ኃላፊነቱን መውሰድ ያለባቸው እነሱ ናቸው። ቆሻሻው የተከመረው ይሄ የዛሬ አይደለም ይኸውልሽ፣ ይሄ ሲንስ ከ60ና ከ70 ዓመት በላይ የነበረ ቆሻሻ ነው። እኛ እዚህ ቦታ ላይ መኖር ከጀመርን ቢያንስ ከ27 ዓመት በላይ ነው። እንደዚህ አይነት የከፋ አደጋ የደረሰው ግን አሁን ነው። በልማት ሰበብ ቆሻሻው እየተጣለ ያለው አሁን ወደዚህ ወደ ነዋሪዎች ቅርብ ነው። እናንተ ምንም የሚያገባችሁ ነገር የለም፣ ስራዬን ነው እየሰራሁ ያለሁት ነው ያለው በሰዓቱ የነበረ አንድ የእስካቫተር ሹፌር። ተው ይሄ ነገር እየተናደ ነው፣ ድምጽ እያሰማ ነው ሲሉት ምንም የሚያገባችሁ ነገር የለም። በሰዓቱም ወድቆ የገባም አለ። ምናልባት ይህን ነገር እነሱ ላይናገሩ ይችሉ ይሆናል። ደግሞ የሰዎቹ እዛ ጋር መኖር አለመኖር ለዚህ ምንም አይነት የሚያመጣው ነገር የለም። እነዚህ እኮ ይኖራሉ የሚባሉት እኮ ሰዎች እኮ 15 ወይ 20 አባወራዎች ቢሆኑ ነው እንጂ ይሄን ያህል እኮ ተወረረ የሚባልበት እኮ ቦታ እኮ አይደለም። እኛ ግን ከ26ና ከ27 ዓመት በላይ ይዘነው የነበረ ቦታ ነው ይሄ። እንደገናም ደግሞ መንግስት ደግሞ እዚህ ጋር እነዚህ ትርፍ ቦታዎች ለልማት ፈልጋቸዋለሁ ብሎ ይህ ካስረከብን ወር እንኳን አልሞላም። መሬቱን ካስረከብን የነበረው ያለማነው ባህር ዛፍ ያለማነው ቦታ ከተቆረጠ ከተወሰደ ይሄ ወር አይሞላም። መንገድ እየወጣ ነበር እዛ በዛ በኩል። ይሄ ነገር ከላይም እየተነካካ ያለ ነገር ነው፣ ከታችም እየተነካካ ያለ ነገር ነው። በይበልጥ ግን ከላይ እያደረጉት ያለው ነገር ነው። አሁንም እየተጣለ ነው። ለምሳሌ ጫፍ ላይ ሆኖ ነው እየገለበጠ ያለው።
በዛሬው ዕለትም እንዲሁ አይኑ እያየ ቆሻሻ ሲጣል እንደተመለከተ እንደሆነ የሚናገረው መሐመድ በአሁኑ ሰዓት የሚሄዱበት በማጣታቸው ለቅሶ የተቀመጡት መስጂድ ውስጥ እንደሆነም ገልጾልናል። ሌላዋ በዛ አካባቢ የኖረችና ጓደኛዋ የኔ የተባለች ከእሷ ጋር 3 ልጆቿም አብረው በቆሻሻ ተውጠው እንዳለቁ የነገረችን ቤቲ የተባለች የአካባቢው ነዋሪ ሐዘኔ መሪር ነው ትላለች። የአነጋገርናት ቤቲ እንደዚህ ስትል ሐዘኗን ገልጻልናለች።
እኔ ጓደኛዬ በጣም የምወዳትና እኔ ምንም ነገር የሌለኝ ድሀ ነኝ። እዚህ ቤተሰብም ዘመድም የሌለኝ ሰው ነኝ እና በጣም የምወዳት የምታበላኝ፣ የምታጠጣኝ፣ የምታጎርሰኝ ነች እና በጣም እሷ ከነ ልጆቿ ነው ያለቀችብኝ። በቃ እንደዛ ነበረች። 3 ልጆች አሏት። ስራ የላትም። ባባ ዘበኛ ነው። በባሏ ስራ ነው የምትስተዳደረው። በቃ አመሸች ከኔ ጋር ስታጫውተኝ እዛ ልሂድ ብላ ሄደች። ላስዳጃለሁ ጨዋት ተሰማኝ። ጨዋት ሲሰማኝ እኔ እሷ መስላም አልታየችኝ። በላይ ነው ቆሸ ነው ብዬ ጠቅብ እኔ ቤቴ ቁጭ ብያለሁ። ልጁ አልቅሶብኝ ልጄን እያቀፈውን ቆይቼ ደግሞ ስሰማ ደግሞ ወደፊት ነው ቆሸ ተደርምሶ ነው አሉ። ከዛ እየሮጥኩ ሲሄድ የእነሱ ቤት የለም። ከዛ ባለቤቷ አለ ሌላ የለች።
ቤቲ እንደምትለው ማምሻውን የጓደኛዋ አስክሬን መገኘቱን መስማቷን፣ ነገር ግን ተገኝቷል ተብሎ ወደ ሚኒሊክ ሆስፒታል ተወስዷል መባሉን እንጂ እንዳላየችው ገልጻልናለች። የልጆቿን አስክሬን በተመለከተም እስካሁን የተገኘ ነገር እንደሌለ ተናግራለች። በዛሬ ዕለት በቦታው የነበሩና ሁኔታውን ሲከታተሉ የነበሩ የዓይን እማኞች ለአሜሪካ ድምጽ እንደተናገሩት እስከ ማምሻው ድረስ አስክሬን እየተቆፈረ ሲወጣ እንደነበር ገልጸውልናል።
በስጋት ውጪ ያደረን ነው ያሉ በተለምዶ ቆሼ የሚባለው አካባቢ ነዋሪዎችና ሀዘንተኞች የቀሩትን ዜጎች ለመታደግ የሚወሰደው እርምጃ አፋጣኝ እንዲሆን ጠይቀዋል። እስክንድር ፍሬው በአካባቢው ተገኝቶ ያጠናቀረውን ዘገባ ልኳል።
ቅዳሜ ምሽት በደረሰው የቆሻሻ መደርመስ አደጋ ቤተሰቦቻቸውን ወዳጅ ዘመዶቻቸውን ያጡ፣ የቅርብ ሰዎቻቸውን የተነጠቁ ሀዘንተኞች፣ በአደጋው አሰቃቂነት ውስጣቸው የተነካ ልባቸው ያዘነ ለቅሶ ደራሾች፣ የክፍል ጓደኞቻቸውን ያጡ፣ ትምህርት ቤት ዘግተው ከነደንብ ልብሳቸው የመጡ ታዳጊዎች፣ ሁሉም በአንድ ቦታ በአንድ ድንኳን ሀዘናቸውን ሲገልጹ አሉ። ቆሼ በሚባለው አካባቢ ዛሬ እኩለ ቀን ላይ የተመለከትኩት ከቃለ መጠይቆች የተረዳሁት በዚህ ይተካለላል። አሁንም የመደርመስ ስጋት መኖሩን የገለጹት አስተያየት ሰጪዎች መንግስት አፋጣኝ እርምጃ እንዲወስድ ጠይቀዋል። በድንኳኑ ውስጥ የማስተባበር ስራ ሲሰሩ ያገኘኋቸው ወይዘሮ አበራሽ አለነህ ከነዚህ አንዷ ናቸው።
አሁን እኛ የምናስበው ለሞቱት ሰዎች ነው። እንግዲህ እዚህ ጋር አደጋውን ውስጡ ስላልወጣ ያን ለማስቀበር፣ ምግብ ለማቅመስ፣ አንድ ላይ ለማሰባሰብ የሚደረገው ስራ። ነገር ግን አሁን ደግሞ በህይወትና በሞት መካከል ያለ ሄደ ብታየው በጣም በንጥልጥል ላይ ያለ ቤቶች አሉ። ንቅናቄ እየፈጠረ ማለት ነው። ለዛስ መንግስት ምን እያሰበ ነው? እና በስጋት ሁላችንም ውጭ እየዋልን እያደርን ነው ማለት ነው። ምንም በቃ እናቀውም ለማለት ፈልጌ ነው።
በመደርመሱ አደጋ ቤተሰቦቹን ማጣቱን የገለጸው ወጣትም ይሄንኑ መልእክት አስተጋብቷል።
ምን ልበል? እኔ ምጽአት ቀን የመጣ ይመስለኝ እንጂ እንግዲህ ቢያንስ ከዚህ በኋላ ያለው ነገር አደጋ ነው። እንዳየሁ ተንጠልጥሏል።
ከነደንብ ልብሳቸው ለቅሶ ሊደርሱ በአካባቢው ከተገኙት ታዳጊዎች መካከል አልፋ የተባለው የግል ትምህርት ቤት ተማሪዎች ይጠቀሳሉ። አዲስ የተባለች የ9ኛ ክፍል ተማሪ እንደገለጸችው የተሰማቸው ሀዘን ትምህርት ቤት ዘግተው እንዲመጡ አስገድዷቸዋል።
የኛ ተማሪ የሆነው አንድ ተማሪ ስለሞተ ሀዘናችን ለመግለጽ ነው የመጣነው።
የትምህርት ቤቱ ተማሪ በሙሉ ነው የመጣው ዛሬ? ከሰዓት በኋላ ትምህርት ዘግታችኋል ማለት ነው?
አዎ።
የሟቾቹን ፎቶግራፎች ይዘው የሚታዩ ለቀስተኞች በዚያ ድንኳን ሀዘን የተቀመጡት ቤተሰቦች በርካታ መሆናቸውን ያመለክታሉ። በአደጋው በፈረሱ 16 መኖሪያ ቤቶች ለሞቱ ሰዎች ድንኳኑን የተከለውና ያስተባበረውም በአካባቢው የሚንቀሳቀስ የበጎ አድራጎት ማህበር ነው። የማህበሩ ሰብሳቢ አቶ ደገፉ ደሳለኝ ይህንኑ አብራርተዋል።
እንዳንድ ሰው መካሪ፣ እንዳንድ ልብ መካሪ ሆነን ነበር የምንኖረው። አጋጣሚ ሆኖ እንግዲህ ጣ ደረሳችሁና ግማሽ ወገናችን ግማሽ አካላችን ማለት ነው። ስለዚህ ለዚህ አደጋ ተጋልጠውብናል። ወደፊት የሚያጋጥም ለእኛም ራሱ ያሰጋል ይሄ ነገር እና ቦታው እንደምታየው የተያያዘ ነው። ንቅናቄው እስከዚህ እስካለንበት ድረስ ነው እና ወደፊት ግን ላለው ያለፈው አልፏል። እግዚአብሔር በመንግስቱ ስራት ያድሯቸው። ላለው ደግሞ መፍትሄ የሚፈለግበት ነገር ይፈልጋል።
ይህን አሁን እያስተባበረ ያለው ማን ነው? ድንኳኑን የጣለው እንደዚህ ለሀዘንተኞቹ ድጋፍ እያደረገ ያለው ማን ነው?
ይህ ቦታ ደዋዊ ድል ይባላል፣ ይታወቃል። የቄሶች ማህበር ደዋዊ ድል ታዋቂ አንድ ማህበር ነው።
እዚህ አሁን ስንት ሰዎች የሞቱባቸው ስንት ቤተሰቦች ናቸው እዚህ ያሉ? ስንት ሰው ስንት ሀዘንተኛ ነው
እዚህ ያለው? ቤቶቹ 16 ናቸው። በ16 ቤት ውስጥ የሚገኘው ግን ከእያንዳንዱ ቤት በስሩ ከአምስት እስከ 10 አባወራል። ተከራይ የተከራይ አባወራ አምስት ይያዛል። አንዱ አባወራ ሲደመር እንግዲህ 16ን በአምስት ብታበዛው እልቆ ማለቂያ የለውም፣ ብዙ ነው።
እስኪ እዚህ ላይ ያብራሩልኝ። የሁሉም ስም ግን እዚህ ነው ድንኳኑ ማለት ነው? አጠቃላይ እዚህ አሁን እዚህ በመደርመሱ አደጋ የሞቱ ሰዎች በሙሉ እዚህ ነው የተቀመጡ ተለቅሶ ነው? ሌሎች ድንኳኖችም አሉ።
በአብዛኛው ግን እንደው በዘመድ አዝማድ እየወሰዳችሁ ካልወሰደ በአብዛኛው እዚህ ነው ያለው። ጠቅላላ እዚህ ነው ያለው። አደጋውም ያለው እዚህ ነው፣ ድንኳኑም ያለው እዚሁ ነው።
አደጋውን አስመልክተው ለሀገር ውስጥ ጋዜጠኞች መግለጫ የሰጡት የአዲስ አበባ ከተማ ከንቲባ ድሪባ ኩማ በቀሩት ነዋሪዎች ላይ ተጨማሪ ጉዳት እንዳይደርስ እርምጃዎች እየተወሰዱ መሆኑን ገልጸዋል።
በአካባቢው ያሉ ተጨማሪ አደጋ ይደርስባቸዋል ብለን የሰጋንባቸው አካባቢዎች የሚኖሩ ነዋሪዎችን በሙሉ የማስወጣት ስራ ቀኑን ሙሉ ስንሰራን የቆየ ነው። በተለያየ ቦታ ከዛ ራቅ ያለ ቦታ እንዲሰፍሩ እየተደረገ ነው ያለው። ሌሎች ሰብአዊ ድጋፎችም እየተደረጉ ነው ያሉት።
አዲስ አበባ ኮልፌ ቀራኒዮ ክፍለ ከተማ ወረዳ 1 ልዩ ስሙ ቆሼ ተብሎ በሚጠራው አካባቢ በደረሰው አደጋ የሞቱ ሰዎች ቁጥር እየጨመረ መሆኑንም የአካባቢው ነዋሪዎች ተናግረዋል። ከከተማው አስተዳደር ባለስልጣናት ተጨማሪ መረጃ ለማግኘት ያደረኩት ጥረት ስብሰባ ላይ በመሆናቸው ለጊዜው አልተሳካም። እንደተሳካ ይመለሳለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በተያያዘም በዚሁ ቦታ ላይ የተፈጠረው አሳዛኝ የዜጎች እልቂት በአዲስ አበባ ከፍተኛ ማህበራዊ ቀውስ ውስጥ ስለመሆኗ የሚያሳይ ማስረጃ ነው ሲል የመላው ኢትዮጵያ አንድነት ድርጅት መኢአድ አስታውቋል። የከተማው አስተዳደርም ለደረሰው ጉዳት ተጠያቂ ነው ብሏል። በአደጋው ምክንያት የሞቱ ሰዎች ቁጥር ዛሬም እያሻቀበ ይገኛል። የቆሻሻው ክምር መናድ ምክንያቱ ምን እንደሆነ የሚታወቅ ነገር የለም ብሏል። መለስካቸው አምሃ ዝርዝሩን ልኳል።
የመላው ኢትዮጵያ አንድነት ድርጅት መኢአድ ዛሬ በጽህፈት ቤቱ በጠራው ጋዜጣዊ ጉባኤ ባሰራጨው ጽሑፍ እንዳስታወቀው ቅዳሜ መጋቢት 2 ቀን 2009 ዓ.ም በኮልፌ ቀራኒዮ ክፍለ ከተማ በተለምዶ ቆሼ ተብሎ በሚታወቀው የአዲስ አበባ ደረቅ ቆሻሻ ማስወገጃ ስፍራ የተፈጠረው ክስተት ብዙ አንድምታ እንዳለው ይጠቁማል። ከእነዚህ አንዱ ዜጎች በሕገ መንግሥቱ ተለይቶ የተደነገገላቸው ንጹሕና ጤናማ በሆነ አካባቢ የመኖር መብት አላቸው የሚለው ድንጋጌ እንዳልተከበረ ነው ሲል መንግሥትን ይከሳል። የአዲስ አበባ ከተማ አስተዳደርንም ለከተማዋ ነዋሪዎች ደንታቢስ ነው በማለት ሲነቅፍ፣ አስተዳደሩ ባለፈው ዓመት በክረምት ወራት አያሌ ዜጎችን በሕገ ወጥ የመሬት ወረራ ሽፋን ለከባድ ሥቃይ ዳርጓቸዋል በማለት እንደ ማስረጃ ይቆጥረዋል። እነዚህን የመሳሰሉ እርምጃዎችም በመያድ እምነት ማኅበራዊ ቀውሶችን እየፈጠሩ እንደሆነ ለማመልከት ይሞክራል። በተለይ ባለፈው ቅዳሜ በቆሼ የተከሰተው እልቂት ግን ለቀውሱ ምስክር ነው ይላል መግለጫውን ያነበቡት የፓርቲው ዋና ጸሐፊ አቶ አዳነ ጥላሁን።
ይህ ክስተት አዲስ አበባ በከፍተኛ ማኅበራዊ ቀውስ ውስጥ ስለመሆኗ ማሳያ ከመሆኑም ሌላ ቆሻሻ እየደፋ ሲያጠራቅም የከረመው የአዲስ አበባ አስተዳደር ቆሻሻ በሚያጠራቅምበት አካባቢ ሰዎች መስፈራቸውን እያየ ከቦታው በማስነሳት የተሻለና አስተማማኝ መጠለያ መስጠት ሲገባው ይህን ሳይፈጽም በመቅረቱና እኒህ መጠጊያ ያጡ ዜጎች ለህልፈተ ሕይወት በመዳረጋቸው ተጠያቂ ነው እንላለን።
መያድ በመግለጫው ላይ መንግስት ይህን ተፈጥሯል ያለውን ቀውስ የሚያርም እርምጃዎች እንዲወስድም ጠይቋል።
መንግስት የዜጎችን የኑሮ ዋስትና ማስጠበቅ ሲገባው ይህን ባለመፈጸሙ ሰሞኑን ላለቁት ወገኖቻችን ቤተሰቦች የሞራል ካሳ እንዲከፍልና የእልቂቱ ሰለባ ወገኖቻችንን አስመልክቶ ብሔራዊ የሐዘን ቀን እንዲታወጅ እንጠይቃለን። የአዲስ አበባ አስተዳደር ያጠራቀመው ቆሻሻ የሰው ሕይወት እስከሚያጠፋ ድረስ በግዴለሽነት ተመልክቶ በዚህ ስበብ አሳዛኝ እልቂት በመፈጸሙ ጉዳዩ የሚመለከታቸው ኃላፊዎች በሕግ ተጠያቂነት የሚሆኑበት መንገድ እንዲፈለግም አጥብቀን እንጠይቃለን። ሰሞኑን በተከሰተ የቆሻሻ መደርመስ ስበብ ለአካልና የንብረት ጉዳት ለደረሰባቸው ወገኖቻችንን በመንግስት በኩል የማገገሚያና ማቋቋሚያ እንዳመቻችላቸው እንጠይቃለን።
የመያድ አመራር አባላት ከጋዜጠኞች ለቀረቡላቸው የተለያዩ ጥያቄዎች ምላሽ ሰጥተዋል። ፓርቲው እንዲህ ያሉ ሁኔታዎች ከመፈጠራቸው በፊት በራሱ በኩል ምን የሚያደርገው ነገር አለ የሚለው አንድ ጥያቄ ነበረ። የመያድ ምክትል ሊቀመንበር አቶ ሙልጌታ አበበ መልስ ሰጥተዋል።
እኛ በተደጋጋሚ መግለጫዎችን የምናወጣው ችግር ከመፈጠሩ በፊት ግልጽ ደብዳቤም ለመንግስት ኃላፊዎች እንጽፋለን። የሚፈጠሩ ችግሮች ከመፈጠራቸው በፊት ለዜጎች አስፈላጊ ጥበቃ እንዲደረግላቸው፣ ለዜጎች መሟላት ያለበት ነገር እንዲሟላ እስከ ጠቅላይ ሚኒስትሩ ድረስ ግልጽ ደብዳቤዎችን እንጽፋለን። ከዚህም አንጻር የምንሰጣቸው መግለጫዎች ምናልባት ያልተገኛችሁበት መግለጫ ካለ አላውቅም እንጂ የምንሰጣቸው መግለጫዎች ማስረጃ ናቸው። ችግር በደረሰ ጊዜ ብቻ አይደለም የምንሰጠው፣ ችግር ከመድረሱ በፊትም አማራጭ እናስቀምጣለን፣ ለመንግስት ማሳሰቢያዎችን እንሰጣለን።
በአደጋው ምክንያት ስለደረሰው ጉዳት ፓርቲው በራሱ በኩል ያጣራው ዝርዝር ጉዳይ ይኖር እንደሆነ ለቀረበው ጥያቄም አቶ ሙልጌታ ምላሽ ሰጥተው ነበረ። እንደሳቸው አባባል ከሆነ የፓርቲው አመራር አባላት የጉዳቱን የተለያዩ ዘርፎች ለመመርመር ሙከራ ቢያደርጉም የመንግስት የጸጥታ ኃይሎች እንቅፋት ሆነውባቸዋል። ስለሆነም ፓርቲው በአቅሙ ለተጎዱ ወገኖች ሊያደርግ የሚችሉን እንኳን ለመፈጸም የሚያስችል መረጃ ለመሰብሰብ አልቻለም ብለዋል። ይህ ዘገባ እስከተጠናቀረበት ጊዜ ድረስ በአደጋው የተጎዱ ሰዎች ቁጥር 72 መድረሱንና አሁንም ፍለጋው እንደቀጠለ፣ ሕይወታቸው በአደጋው ምክንያት አልፎ አስከሬናቸው የተገኙ ሰዎችም ቀብር ዛሬም የቀጠለ መሆኑን የመንግሥት መገናኛ ብዙሃን ዘግበዋል። በተያያዥ ዜና የኢትዮጵያ ፓርላማ የደረሰውን ጉዳት ተከትሎ ከነገ ጀምሮ ለሶስት ቀናት የሚውል ብሔራዊ የሐዘን ቀን እንዲሆን ማወጁንና ብሔራዊ ሰንደቅ ዓላማውም ዝቅ ብሎ እንዲውለበለም መወሰኑ ተዘግቧል። እስከ ዛሬ ድረስ በዚህ የአዲስ አበባ ደረቅ ቆሻሻ ማስወገጃ ስፍራ ለደረሰው የመደርመስ አደጋ ምክንያት ምን እንደሆነ አልታወቀም። ይህንና ሌሎች መረጃዎችን ለማግኘት ለአዲስ አበባ ከተማ አስተዳደር ቃል አቀባይ ዳግማዊት ሞገስ በእጅ ስልካቸው ደጋግሜ ብደውልም ላገኛቸው አልቻልኩም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በተያያዘም ዛሬ 19 ሟቾች በደብረ ከዋክብት አቡነ አረጋዊ ቤተ ክርስቲያንና አምስቱ በኮልፌ ሙስሊም የመቃብር ስፍራ ስርዓተ ቀብራቸው መፈጸሙ ታውቋል። የቀሪዎቹ ዜጎች የቀብር ስነ ስርዓት በለቡ ገብርኤል ቤተ ክርስቲያንና በኮልፌ ቀራኔው በሚገኙ መካነ መቃብሮች ተፈጽሟል። በአካባቢው ነዋሪ የሆነው አሸናፊ እንዳለ ከዚህ አደጋ የተረፉት ሰዎች የሚገኙበትን ሁኔታ በተመለከተ ለመስታወት አረጋው ተከታዩን ገልጾላታል።
አሁን እንግዲህ ዛሬ ጧት ላይ እዚያው ነው የዋልኩት፣ የአካባቢው ላይ ማለት ነው። እንግዲህ ቁጥሩ እየጨመረ ነው። ቢያንስ ዛሬ 20 ሰው ነው ቅድም የነገሩኝ መረጃ ዛሬ መገኘት የቻለው። ግን ያው ከቁጥር በዘለለ እንዳልኩሽ የተለያዩ ሰዎች በተለይ ህጋዊ ያልሆኑት ሰዎች መጠለያ ተሰጥቷቸው በመጠለያ ውስጥ አርፈዋል። ምግብና የተለያዩ ነገሮች እየቀረበላቸው ነው ያሉት። ከዛ በተጨማሪ ግን ያው ምናልባት ቀኑ አሁን እየረዘመ ስለመጣ ሬሳ የጠፋባቸው ሰዎች ሬሳቸውን መለየት ጋር እየሆነ ነው የመጣው። አሁን 3 ቀን 4 ቀን እየሞላው ስለሆነ መለየት አስቸጋሪ ሆኗል። ከዛ በዘለለ ግን አሁን ላይ ቢያንስ መጀመሪያው ከነበረው ጥሩ ይሻላል። አሁን ላይ ግን ጥሩ እንቅስቃሴ እያደረጉ ነው፣ በተለይ የሞትን በማውጣት በኩል ማለት ነው። ከዛ በዘለለ ከተለያየ ስፍራ እየመጡ ለቅሶ እየደረሱ እና ሀዘናችሁ ሀዘናችን ነው አብረናችሁ ነን እያሉ ብዙ ሰዎች ለቅሶ ሲደርሱ ነው ያሉት ዛሬ ላይ የኪነጥበብ ባለሙያዎችን ጨምሮ ማለት ነው።
እንግዲህ መጠለያ ውስጥ ያሉት ሰዎች ቁጥራቸው ምን ያህል ይሆናል?
ኤግዛክትሊ ቁጥራቸውን አላውቀውም፣ ግን መጠለያው ላይ ያሉ ሰዎች ህገወጥ የሆኑት ይሄ ማለት በፌስታል እና በተለያዩ ነገሮች ከቆሻሻ ዋናት ላይ ቤት ሰርተው ይኖሩ የነበሩት ህገወጥ ሰዎች ብቻ ናቸው ያሉት። ህጋዊዎቹ ያው አብዛኞቹ ስለሞቱ የተረፉት ደግሞ ዘመዶቻቸው ጋር የተለያዩ ቦታዎች ላይ ነው ያሉት። ለምሳሌ እዛው አካባቢ ላይ ቁርአን ይቀሩ የነበሩ ወይም ደግሞ አንድ አስተማሪ አስተምሯቸው የነበሩ ህጻናት ብዙ ናቸው የሞቱት። እነሱ በተለያየ ቦታ ወላጆቻቸው ለቅሶ ተቀምጠዋል እንጂ ህጋዊዎቹ አሁን ቤት እየተከራዩ ሁለት ቤትም እንደዚህ ለቃል ለማስቀመጫ በግላቸው ሙከራ እያደረጉ ነው። ከዛ ውጪ ግን ህገ ወጦቹ በጣም ብዙ ናቸው። በጣም ትልቅ የድንኳን ተጥሏል። እንደገና ከታችና ከህንጻ ስር
ህገ ወጥ ያልከመስ ነበር
ህገ ወጥ ምልሽ ካርታ የሌላቸው መጥተው ዝም ብለው የላስቲክ ቤቶችን ወጥረው ይኖሩ የነበሩት ሰዎች ናቸው ህገ ወጥ የሆኑት። ለነሱ ሰዎች አሁን መጠለያ ተሰርቶላቸው 84 የሚባል አካባቢ አለ እዛ የወጣት ማዕከል ውስጥ ዩኒሴፍ ነው እዛ ላይ ምግቦችን እየሰጧቸው ነው። ግን ህጋዊዎቹ ምንም አልተደረገላቸውም። ያው ወይ ዘመድ ጋር ወይ ጎረቤት ጋር ነው ያደሩት። በተለይ ሙስሊሞቹ አሁን ላይ መስጊድ ውስጥ ነው የሚገኙት አብዛኞቹ ሙስሊሞች። ያው ለቅሶ የሚደረሰው ሙስሊሞቹን ለመጠየቅ የሚፈልግ ሰው እዛው ይሄ አቡነ አረጋ የሚባል ቤተክርስቲያን አለ፣ ከዛ አጠገብ ያለ አንድ መስጊድ ውስጥ ነው ያረፉት ሙስሊሞቹ። ወይም ደግሞ ጎረቤት ዘመድ ጋር ነው ያሉት ሙስሊሞቹ። ከዛ በዘለለ ደግሞ ሌሎቹ እዛው ድንኳን፣ አንድ ትልቅ ድንኳን ተጥሏል፣ እዛ ውስጥ ነው የሚገኙት።
ዛሬ አይታቸዋል የተረፉትን በመጠለያ ውስጥ የሚገኙትን ሰዎች ምን ያህል ይሆናል?
በጣም ብዙ ሰዎች ናቸው የተረፉት። በጣም ብዙ ሰዎች ማለት እዛ ጋር ህገ ወጥ አሁን ህገ ወጥ ቅድም ያልኩሽ ህገ ወጥ ናቸው ወይም ደግሞ ካርታ የላቸውም ብዬ የነገርኩሽ ሰዎች እንግዲህ ከላይ ያለው ህንጻ ላይ ሙሉ ነበሩ። በፍራሽ ተነጥፎላቸው እዛ ውስጥ ምሳ እየበሉ ነበር እኛ በሄድንበት ጊዜ። በጣም ብዙ ናቸው ማለት በቁጥር ይሄን ያህል ብለን የጠየቅነው ቁጥር አልነበረም፣ ግን በጣም በርካታ ሰዎች ትላልቅ ሰዎችን ጨምሮ ህጻናት እንዲሁም ወጣቶች አሉ እዛ ውስጥ። ግን ያው ለጊዜውም ቢሆን መቼስ ይሻላል እንግዲህ የሚበረታባቸው ነገ ከነገ ወዲያ ያለው ቀን ነው። አሁን ላይ የሚጮህበት የሚወራበት ጊዜ ስለሆነ ለትንሽ ጊዜ መጠለያ ይሰጣቸዋል። ነገር ግን ከትንሽ ጊዜ በኋላ ነው እንግዲህ እነዚህ ሰዎች ትልቅ እርዳታ የሚያስፈልጋቸው። ሌላው ምንድን ነው አሁን ላይ ማለት ይኸው በሚዲያው ላይ እንግዲህ ትልቅ ስራ ያስፈልጋል። እነዚህ ሰዎች ወደው አይደለም ደሃ የሆኑት። ማንም ሰው ደሃ ሆኖ መፈጠርን አይፈልግም እና ሁሉም ሰው የዕለት ኑሮውን ለማሸነፍ ነበር ሲለፋ የነበረው እዚህ ጋር ያሉ ሰዎች እንዳለና በጣም ልናገዛቸው አይዟችሁ ልንላቸው ይገባል። ለወገን ደራሽ ወገን ነው ይባላል። ስለዚህ እየመጣን ሁላችንም ብንጠይቃቸው
እንግዲህ የዛሬው ፕሮግራማችን በዚሁ ተጠናቋል። እንግዲህ አደጋው በደረሰባቸው ሰዎች ለሞቱትም ቤተሰቦች መጽናናትን እንመኛለን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
እኔም መስታወት አራጋው ነበር። ዝግጅታችንን በቴክኒክ ሲያቀናብርልን የነበረው ሞክቢል ያበሮ ነው። ጉዟቸው የሰመረ ይሁን እያልን እንሰናበታለን።
መልካም ምሽት።
መልካም ምሽት።